Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ዝግጅታችን ይቀጥላል። አብራችሁ እንድታመሹ እንጋብዛለን። በዛሬው ምሽት በዩናይትድ ስቴትስና በኩባ ግንኙነት እንደዚሁም በአፍሪካ ግንኙነት ዙሪያ እናተኩራለን። ለረጅም ዓመታት ኩባን ያስተዳደሩት ፊደል ካስትሮ መሞታቸውን አስመልክቶ የዓለም መሪዎች አስተያየቶቻቸውን እየሰጡ ነው።
We remain very firm that when you open up diplomatic relations as President Obama has with Cuba and Fidel Castro in the last several years,
President Obama ከኩባና ከፊደል ካስትሮ ጋር እንዳደረጉት የዲፕሎማሲ ግንኙነት መክፈት በተለይ ደግሞ በመላሹ የሚገኝ ጥቅም ባልተረጋገጠበት ሁኔታ አቋማችን የጸና ይሆናል።
በዚህ ሳምንት መጨረሻ የተከናወኑ የኢትዮጵያ ክስተቶችን ይዘንላችኋል። በአማራ ክልል የተደረጉ የካቢኔ ሹምሽሮችን በተመለከተ የተቃዋሚዎችን ምላሽ አካተናል።
ብቻ ምን ልበል፣ በመጡ ቁጥር ገና ሲገቡ መድረክ ላይ ሲሉኛ ኢትዮጵያን ይስፈልፈን ስም ይጠራሉ፣ አልማዝ የታለች ይላሉ። ገብተዋል። ያን ያህል ነበር ቀረቤታው ነው ምለት።
ኩባ የፊደል ካስትሮን አሟሟት ምክንያት በማድረግ የኩባ የቀድሞ ተማሪ የሰጡት አስተያየትን ነበር ያደመጥነው። የአማራ ክልል ይቀጥላል።
እንደሚሉት ለህዝብ ቢሰሩና ለውጥ ማምጣት ቢችሉ ደስ ይለናል፣ ግን ማምጣት አይችሉም።
ለህዝብ ህብረተሰቡ የቀረበ የህብረተሰቡ ቅሬታ ሊፈታ የሚችል አመራር ማሰማራት ለውጥ አያመጣም ተብሎ ሊገመገም አይችልም ማለት ነው።
በሌላ ዘገባ ደግሞ በጎንደር ዩኒቨርሲቲ 102 ተማሪዎች መታሰራቸውን የተመለከተ ዘገባ ይዘናል።
በዛን ጊዜ ነው በሁለቱ አቅጣጫ ፌደራል ፖሊሶች፣ የአማራ ልዩ ፖሊሶች እና የኮማንድ ፖስት አዛዦች የገቡባቸው፣ በሁለት መኪና ገቡባቸው እና ተያዙ እንዳለ አሁን ስድስተኛ ፖሊስ ጣቢያ ነው የሚገኘው።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። የአማራ ክልል ከተካሄደው የተቃውሞ እንቅስቃሴ በኋላ የመጀመሪያ የሆነውን የካቢኔ ሹምሽር ህዝቡ ላነሳው ጥያቄ መልስ የሚሰጥ አይደለም ሲሉ የተቃዋሚ ፓርቲ አመራር አባላት ተቹ። ተቃውሞ የተቀሰቀሰበትን ዋና የወልቃይት ጉዳይ መልስ ያልሰጠና ሌሎችንም የህዝብ ጥያቄዎች ያልመለሰ ግምገማና ተሀድሶ ፋይዳ የለውም ብለውታል። የክልሉ መንግስት በበኩሉ ሰዎች የመሰላቸውን አስተያየት መስጠት ይችላሉ፣ በእኛ በኩል ክልሉ የህብረተሰቡን ችግር ለመፍታት ጥልቅ ተሀድሶ አድርጎ ሹምሽር አካሂዷል ብለዋል። አድማጮች፣ የዚህን ዜና ዝርዝር ከዜና በኋላ በሚኖረን ፕሮግራም ይዘን እንመለሳለን። በጎንደር ዩኒቨርሲቲ 100 ተማሪዎች እንደታሰሩ እንደሆነ ተገለጸ። የስራ እድሉ በጣም ጠባብ ስለሆነ ዲፓርትመንት ይቀየርልን ብለው የጠየቁ 102 የጎንደር ዩኒቨርሲቲ ከሁለተኛ እስከ አራተኛ ዓመት ያሉ የእንስሳት ሕክምና ፋርማሲ ትምህርት ክፍል ተማሪዎች አርብ ህዳር 16 በኮማንድ ፖስቱ እዝ ስር መታሰራቸውንና እስካሁን አለመለቀቃቸውን ሁለት የዩኒቨርሲቲው ተማሪዎች ለአሜሪካ ድምጽ ገለጹ። አንድ የጎንደር ዩኒቨርሲቲ ተማሪና የእንስሳት ሕክምና ተማሪዎች ህብረት አባል ለአሜሪካ ድምጽ እንደተናገረው የዩኒቨርሲቲው አስተዳደር የተማሪዎቹን ጥያቄ ተቀብሎ በጋራ ለመስራት በመነጋገር ላይ እንደነበር ገልጾ የተማሪዎቹ አድማ ሀገሪቱ ካለችበት የአስቸኳይ ጊዜ አዋጅ ጋር ይቃረናል በሚል አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት በቁጥጥር ስር እንደዋላቸው ተናግሯል። በዚህ ጉዳይ ላይ የዩኒቨርሲቲውን ፕሬዚዳንት ለማግኘት ያደረግነው ጥረት አልተሳካም። ዝርዝር ዘገባውን ከዜናው በኋላ በሚኖረን ክፍለ ጊዜ ይዘን እንመለሳለን። በኮንሶ ሰዎች አሁንም በጅምላ እንደሚታሰሩ የኮንሶ ህዝብን ወክለው ጥያቄ ያቀርቡ የነበሩ የኮሚቴ አባላት የተወሰኑት መታሰራቸውን፣ አብዛኞቹ ደግሞ መኖሪያ መንደራቸውን ትተው መሰደዳቸውን፣ እኛም በስደት ጫካ ገብተን ነው የምናነጋግራችሁ ሲሉ ሁለት የኮንሶ ነዋሪዎች ነን ያሉ ለአሜሪካ ድምጽ ተናገሩ። ያነጋገርናቸው ሁለት ሰዎች ቤተሰቦቻቸው እንደታሰሩባቸው፣ በኮንሶ የተነሳውን በዞን የመደራጀት ጥያቄ ያነሱ ሰዎች ቀያቸውን ጥለው ጫካ መግባታቸውንና እየተፈጠሩ ባሉት ሁኔታዎች ግራ እንደተጋቡ ለአሜሪካ ድምጽ ተናግረዋል። ኩባውያን አርብ ለትዮታቸው ያለፈውን መሪያቸውን ለማሰብ ዛሬ በሃቫና የነጻነት አደባባይ በርካታ ሰዎች ተሰብስበውለዋል። በአለም ዙሪያ ስማቸው በአብዮተኛነት የገነነው የፊደል ካስትሮን ለመሰናበት ኩባውያን የአንድ ሳምንት የሀዘን ቀናቸውን ጀምረዋል። በዘጠና ዓመታቸው ያረፉት ካስትሮ በአለም ዙሪያ የተለያዩ ሀገሮችንና ህዝቦች በብዙ ፈርጅ ይታወሳሉ። ለህዝብ የቆሙና የታገሉ ጀግና አድርገው የሚያዩዋቸው አጋር ብሎ የሚጠሯቸው ቢኖርም በአንጻሩ ደግሞ የመብት ረጋጭ አምባገነን አድርገው የሚያወግዟቸውም አሉ። አድማጮች፣ የዚህንም ዘገባ ዝርዝር ከዜና በኋላ በሚኖረን ክፍለ ጊዜ ይዘን እንመለሳለን። አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነበርኩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አብራችሁን ካድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
አርብ ዕለት ሕይወታቸው ያለፈውን መሪያቸውን ለማሰብ ኩባውያን ዛሬ በሃቫና የነጻነት አደባባይ በርካታ ሰዎች ተሰብስበው ውለዋል። በዓለም ዙሪያ ስማቸው በአብዮተኛነት የገነነው ፊደል ካስትሮን ለመሰናበት ኩባውያን የአንድ ሳምንት የሐዘን ቀናቸውን ጀምረዋል። በዘጠና ዓመታቸው ያረፉት ካስትሮ በዓለም ዙሪያ በተለያዩ ሀገሮችና ሕዝቦች በብዙ ፈርጅ ይታወሳሉ። ለሕዝብ የቆሙና የታገሉ ጀግና አድርገው የሚያዩዋቸው አጋር ብለው የሚጠሯቸው ቢኖሩም በአንጻሩ ደግሞ መብት ረጋጭ አምባገነን አድርገው የሚያወግዟቸውም አሉ። የካስትሮን ሕልፈት የተመለከተው ተከታዩ ዘገባችን ዝርዝሩን ይዟል። ኩባውያን በአደባባይ ሐዘናቸውን እየገለጹ ነው። በ1950ዎቹ የተሳካ የኮሚኒስት አብዮት መርተው የኩባን ታሪክ የቀየሩት ፊደል ካስትሮ አርብ ዕለት ካረፉ በኋላ የዓለም መሪዎች የሐዘን መግለጫዎችን ሲያወጡ፣ አንዳንዶች ደግሞ በአንጻሩ የኩባ ሕዝብ የራሱን መንገድ የሚያቀናበት አጋጣሚ ነው ሲሉ ተደምጠዋል። ዩናይትድ ስቴትስና ኩባ ለዘመናት የቆየ ታሪክ ያላቸው አገሮች ናቸው። በ19ኛው ክፍለ ዘመን ኩባውያን ከስፔን ቅኝ ግዛት ነጻ ለመውጣት ባደረጉት ትግል ዩናይትድ ስቴትስ ቁርጥ አጋራቸው ነበረች። አሜሪካውያን ወታደሮች በኩባ ዘምተው ከኩባ ጋር በአንድነት ተዋግተዋል። ሁለቱ ሀገሮች የነበሯቸውን መልካም ግንኙነቶች የከፋ አዘቅት ውስጥ ያስገባው በ1950ዎቹ በፊደል ካስትሮ የተመራ የኮሚኒስት አብዮት ስልጣን ከተቆጣጠረ በኋላ ነው። ላለፉት 50 ዓመታት ኩባና ዩናይትድ ስቴትስ በመልካም ጉርብትና ሳይሆን በጥላቻና በመተነኳኮስ ነበር የሚታወቁት። የንግድ የዲፕሎማሲና የጉዞ ግንኙነቶችም ቆመው ነበር። ለዘመናት የተዘጋው ግንኙነት ፕሬዚዳንት ባራክ ኦባማ በድርድር ያላሉበት እድልም ተፈጥሯል። ኦባማ ባለፈው ዓመት ኩባን ሲጎበኙ እንደ አውሮፓውያኑ ዘመን አቆጣጠር ከ1928 ዓ ም ወዲህ የመጀመሪያው አሜሪካዊ መሪ ሆነዋል።
I have come here to bury the last remnant of the Cold War in the Americas.
እዚህ የመጣሁት የቀዝቃዛው ጦርነት በላቲን አሜሪካ ሀገሮች ትቶት ያለፈውን ቅሪት ግብዓተ መሬት ለማረጋገጥ ነው።
የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በወቅቱ የተናገሩት ነው። ፕሬዚዳንት ኦባማ ከኩባ ጋር ባደረጉት ድርድር ዛሬ ቀጥታ በረራዎች ለመጀመር እንዲበቁ ረድቷል። በተጨማሪም በሁለቱ ሀገሮች መካከል የነበሩ የምጣኔ ሀብት ማዕቀቦችም የላሉበት ሁኔታም ታይቷል። ሆኖም አዲሱ ተመራጭ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኦባማ በኩባ ያደረጓቸውን ስምምነቶች ሲነቅፉና በስልጣን ዘመናቸው ለውጥ ሊያደርጉበት እንደሚፈልጉ ሲናገሩ ቆይተዋል። በሳምንቱ መጨረሻ የትራምፕ ዘመቻ አስተባባሪና የቅርብ አማካሪ ኬሊያን ኮንዌይ የሚከተለውን አስተያየት ሰጥተዋል።
We remain very firm that when you open up diplomatic relations as President Obama has with Cuba and Fidel Castro in the last several years.
President Obama ከኩባና ከፊደል ካስትሮ ጋር እንዳደረጉት የዲፕሎማሲያዊ ግንኙነቶች መክፈት በተለይ ደግሞ በመላሹ የሚገኝ ጥቅም ባልተረጋገጠበት ሁኔታ አቋማችን የጸና ይሆናል። የፖለቲካ እስረኞች እንደሚፈቱ፣ ኩባ ነጻ የፖለቲካ እንቅስቃሴ የሚካሄድበት ሀገር መሆኗ፣ ነጻ ገበያ መኖሩ፣ እነዚህ ሁሉ ሳይሟሉ እኔ በግሌ የካስትሮ አስተዳደር ያሰራቸውና የስቃይ ግፋት ያካሄደባቸውን በርካታ ሰዎች አግኝቼ አነጋግሬያለሁ።
የተመራጩ ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አማካሪ ኬሊያን ኮንዌይ የሰጡት አስተያየት ነው። ተመራጩ ፕሬዚዳንት ዶናልድ ትራምፕ የሚወስዷቸው እርምጃዎች በተለይ ከዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የሚወጡ ፖሊሲዎችንም ያካተተ እንደሚሆን ተንታኞች ያስረዳሉ። አባታቸው ኩባዊ የሆኑት የዩናይትድ ስቴትስ ሴናተር ቴድ ክሩዝ የካስትሮ ሞት አስመልክቶ እንዲህ ብለዋል።
I very much hope that we don't see any U.S. government officials going to Fidel Castro's funeral. I hope we
አንድም የዩናይትድ ስቴትስ መንግስት ባለስልጣን በካስትሮ ቀብር ላይ አይገኝም የሚል ተስፋ አለኝ። ባራክ ኦባማ፣ ጆ ባይደን እና ሂላሪ ክሊንተን እንዲሁም ዴሞክራቶች ይህን ጨቋኝ ወረበላ እንዲጀግና ለማሳየት ተሰልፈው ቀብሩ ላይ እንደማይሄዱ ወይም እንደማይገኙ ተስፋ አደርጋለሁ።
ፕሬዚዳንት ኦባማ የካስትሮን እልፈት አስመልክቶ በቀጥታ ለኩባ ህዝብ መልእክት አስተላልፈዋል። በዩናይትድ ስቴትስ በኩል ምላሹ ይሄንን ቢመስልም የአፍሪካ መሪዎች ካስትሮን የአፍሪካ ወዳጆቿ ጥቂት በነበሩበት ወቅት ወዳጅ የሆኗቸው ሲሉ አወድሰዋቸዋል። የአፍሪካ ኮሚሽን ሊቀመንበር ለአሜሪካ ድምፅ ሬዲዮ ሲናገሩ ኤምራቱስ ሙዋንቻ እንዲህ ብለዋል።
First of all, we send our condolences to the family and also to the people and the government of Cuba.
ሟንቻ ለካስትሮ ቤተሰብ እንደዚሁም ደግሞ ለኩባ ህዝብና ለመንግስቱ የተሰማቸውን ሀዘን ገልጸው በማስከተል የአፍሪካን ታሪክ ከኩባ ጋር ስናወራ ያለ ካስትሮ ታሪኩ ሊነገር አይችልም ብለዋል። ይህ ግንኙነት ደግሞ ከፓትሪስ ሉቡምባ ጀምሮ እስከ ደቡብ አፍሪካ ነጻነት ድረስ የዘለቀ ነው ሲሉ ገልጸዋል።
ወደ ኩባ የሄደው በ14 ዓመቱ ነው። ኩባ የተማረ ኢትዮጵያዊ ነው። ኢንጂነር ሺበሺ ካሳ ይባላል። በኬሚካል ኢንጂነሪንግ የከፍተኛ ትምህርቱን ካጠናቀቀ በኋላ በአሁኑ ሰዓት ኢትዮጵያ በሚገኝ ፎር ስታር ዲተርጀንት በሚባል መስሪያ ቤት ውስጥ በማገልገል ላይ ይገኛል። ሱራፌል ሽፈራ ወይም ዲጄ ፋትሱ ኩባ ስለነበረው ህይወት እንዲህ ሲያጫውተው ነበር።
ኢንጂነር ሺበሺ ካሳ እባላለሁ። በሙያዬ ኬሚካል ኢንጂነር ነኝ። ኬሚካል ኢንጂነሪንግ የተማርኩት በኩባ ነው። ኩባ የትምህርት እድል ያገኘሁት ደግሞ በ1970 ዓ.ም ኢትዮጵያ ከሶማሌ ጋር ጦርነት በገባችበት ጊዜ፣ የዛን ጊዜ የኢትዮጵያና የኩባ ጦር አብሮ ይዋጋ ስለነበረ በሶማሌ ባር ላይ በዛን ጊዜ እዛ ጦርነት የሞቱት ልጆች የኩባ መንግስት የስኮላርሽፕ እድል ሰጥቶን በታሪክ የመጀመሪያውና የመጨረሻው ልትለው ትችላለህ 1200 ተማሪዎች ኩባ በመርከብ ሄደን የተማርን የመጀመሪያ ኢትዮጵያኖች ነን። እኔ ሲሄድ 8ኛ ክፍል ነበሩ፣ እድሜም 14 ነበረ። እና ረጅም የመርከብ ጉዞ አድርገን እዚህ አዲስ አበባ ትንሽ መሰናዶ ከተደረገ በኋላ ኩባ ገባን። ከዛ በኋላ ኩባ ከገባን በኋላ ደግሞ ኦልሞስት ሀይ ስኩል እዛ ከ8ኛ ክፍል እስከ 12ኛ ክፍል ጨረስኩ። ከዛ በኋላ ዩኒቨርሲቲ በፈረንጆች አቆጣጠር በ1983 ገባሁና በ89 ተመረቅኩኝ። ከዛ ጊዜ ጀምሮ እንግዲህ ኢትዮጵያ ውስጥ ከመጣሁ ጀምሮ በእኔ ሙያ በኬሚካል ኢንጂነሪንግ ሙያ በተለያዩ መስሪያ ቤቶች ከተራ ከሱፐርቫይዘር እርከን ደረጃ እስከ አሁን ያለሁበት ደረጃ በማገልገል ላይ እና በመስራት ላይ ይገኛለሁ። አሁን ፎርስታር የሚባል የሳሙና ፋብሪካ የዛ ጀነራል ማናጀር ነው።
ፊደል ካስትሮ እንዴት ትገልጻቸዋለህ?
ፊደል ካስትሮ በቃ ተተኪ የሌላቸው በዓለማችን ላይ በዚህ ክፍለ ዘመን ከተፈጠሩት ትልቅ መሪ አንዱ ናቸው። በቃ እኛ በቅርብ ሆነን አይተናቸዋል። አሁን ከኩባ ብቻ ሳይሆን በአፍሪካ ብሎም በዓለም የተከበሩ ሰው ናቸው። ገብተዋል። የህይወት ታሪካቸውን ብታቅ ከህፃነታቸው ጀምረው በጣም ጎበዝ ተማሪ የነበሩ በሙያ የህግ ዶክተር ናቸው። ዶክተር ፊደል ካስትሮ ነው የሚባሉት። ገብተዋል። ጥሩ ኑሯቸውን እንትን ፍርድ ቤት እንግዲህ ሙግት ላይ ያለው የዛን ጊዜ የነበረው መንግስት የሚያዘሰው ጭቆናን ጠልተው የዩኒቨርሲቲ ተማሪዎቻቸውን አሰባስበው ወደ ጫካ ለትግል የገቡ ናቸው። ከዛ በኋላ በመጀመሪያው ውጊያ ላይ ታሰሩ። ከታሰሩ በኋላ የኩባ ህዝብ ነው ደግፏቸው የሀገሪቱ መንግስት ፕሬዠር ደርሶበት እንዲፈቱ አደረገና ከዛ በኋላ ወደ ሜክሲኮ ሄዱ። ከሜክሲኮ እዛ ደግሞ የተወሰነ ዝግጅት አንስተው እንደገና ወደ ኩባ ገብተው የተታገሉ ገብተዋል እና ተሳክቶላቸዋል። በጣም የሚከበሩና የምንወዳቸው መሪ ናቸው። ያቺ እኛ የገባንባት ደሴት ልክ ማንዴላ እንደታሰሩባት ደሴት የኩባ ከፍተኛ የፖለቲካ ሰዎችና ወንጀለኞች የሚታሰሩባት ደሴት ነበረች። እሳቸው ስልጣን ሲይዙ ስሟ ኢዝላ ደ ፒኖስ ነበር የሚባለው፣ የጽድ ደሴት ነበር የምትባለው። ከዛ በኋላ ነው የወጣቶች ደሴት ተብሎ እሳቸው የታሰሩበት እስር ቤት ተዘግቶ ሙዚየም ሆኖ ጠቅላላ አሁን ቅድም የጠቀስኩልህ 60 ትምህርት ቤቶች እዛ ገብተን ሰፕላዩ ፋብሪካው ምናምን ከተማው በሙሉ ለኛ ነው። ወደ 40 የሚሆኑ ለእርሻ የሚሆኑ ስራና ትምህርትን አብረን ነበር የምናካሂደው። ለዛም የሆኑ ወደ 40 የሚሆኑ ሃይኮይ ተሰርቶ ኢንፍራስትራክቸር ተሟልቶ እያንዳንዱ ትምህርት ቤት 600 ተማሪ የእግር ኳስ ሜዳ፣ የባስኬትቦል ሜዳ፣ የግራንድ ቴኒስ ሜዳ፣ የቮሊቦል ሜዳ ተሟልቶለት አዳራሽ፣ ምግብ ቤት፣ ሁሉ ነገር አሟልተው ህዝባቸውን እንደዛ አድርገው ያስተማሩ ናቸው። ገብተዋል። ለመጀመሪያ ጊዜ ፊደል ካስትሮን ያገኘናቸው ጁላይ 26 የፊደል ካስትሮ የንቅናቄው ስም ጁላይ 26 ነው የሚባለው፣ ምክንያቱም ባርቴሎሞን ካዳ የሚባለውን ከፍተኛ ሚሊተሪ ቤዝ ያጠቁበት ቀን ስለሆነ የትግል ስማቸው ጁላይ 26 ነው የሚባለው። ሁሌ ኩባ ውስጥ ጁላይ 26 ይከበራል እና የዛን አመት እኛ የገባን አመት እዛ ወጣቶች ደሰት ኢዝላንድ ላመቱን ነበር የሚከበረው። ገና እንደገቡ የመጀመሪያ የውጭ ሀገር ዜጎች እንግዲህ ለሴቶች ገብተዋል። አሁን እንቀጥላለን፣ አፍሪካን እንረዳለን። እነኚህ ልጆች ችግረኞች ናቸው፣ እኛ ተቸግረን ሌላው ደግሞ ከኛ የተባሰ እያለ ዝም ማለት አንችልም ብለው እስቲ አሁን በቅርቡ የገባቸው ኢትዮጵያኖች የታሉ ብለውን ነው እኛ ብለን እጃችንን ስናወጣ ቋንቋም አንችልም ነግረው ኢትዮጵያ ሲባል ሁላችሁንም መቼም ሰላም ማለት አልችልም ትንሽዋን ልጅ አምጡልኝ አለ። የዛን ጊዜ በወቅቱ የነበረችው ህፃን ልጅ አልማዝ ሌሳ ትባላለች። እሷን ጠሩና አቀፏት። ከዛ በኋላ ትልቁን ወንድ ደግሞ አቅርቡልኝ አሉ። ደባለቄ መላኩ የሚባል ነበር። እነሱን ተዋወቃቸው እና ሄዱ። ብቻ ምን ልበል፣ በመጡ ቁጥር ገና ሲገቡ መድረክ ላይ ሲይዙ እኛ ኢትዮጵያኖች ፈልፈን ስም ይጠራሉ፣ አልማዝ የታለች ይላሉ። ገብተዋል። ያን ያህል ነበር ቀረቤታው ነው የምልህ።
አምናለሁ። በጣም ብዙ ትዝታዎች አሉ፣ የኩባ ትዝታ። አንድ ግን ወደ መጨረሻው እየደረስን ስለሆነ አንድ የምታስታውሰው ሁሌ ከአእምሮ የማይጠፋ ነገር ካለ ብትነግረኝ ደስ ይለኛል።
የኢትዮጵያ የ77 ያ በኩባ ታሪክ ውስጥ የማይረሳ ትልቅ በእኛ በኩባ ተማሪዎች ላይ የጣለው ትዝታ ነው እና ዓለም የዛን ጊዜ ኢትዮጵያን ለመርዳት የተረባረበት ጊዜ ነው። የዛን ጊዜ በጣም ብዙ ሰው ተራበ ተብሎ በጣም ከፍተኛ ሀዘን ላይ ነው የነበር ነው እና በቃ እኛን ያያሉ፣ እኛን ሲያዩ ያዝናሉ። የዓለም ሚዲያዎች በሙሉ የሚሉት ያንን ነው። የዓለም ህዝብ ኢትዮጵያን እየረዳ ነው ያለው። አሁን ትኩት ለን ቴሌቪዥን እያል ግን ብሬኪንግ ኒውስ በቴሌቪዥን ይተላለፍላል። ከዜና በኋላ ፕሬዚደንት ፊደል ካስትሮ ለኩባ ህዝብ መግለጫ ይሰጣሉ ይላል። 2:30 ላይ የምሽቱ ዜና አለቀ። ካሜራው ኦን ሆነ፣ መተላለፍ ጀመረ። እኛ እዛ ዩኒቨርሲቲ ነበርን። 1985 ነው በፈረንጆች። ቁጭ ብለን እያየን ገና ንግግራቸውን ሲጀምሩ ምንድን ነው ያሉት? በአሁኑ ሰዓት እና በአሁኗ ደቂቃ በሺ የሚቆጠሩ ኢትዮጵያ ልጣሎች እና ኢትዮጵያውያን አረጋውያን በረሀብ እያለቁ ነው። ኩባ እንደ አሜሪካን ዶላር መስጠት አትችልም። እንደ ራሻ ነዳጅና ትራንስፖርት ማቅረብ አንችልም። ምክንያቱም አቅማችን ሁላችንም እናውቀዋለን። እኔ ግን ህዝቤ ከነሱ በላይ ሊሰጠው የሚችለውን ነገር ስለምተማመን ህዝቤን የምጠይቀው ከነገ ጀምሮ የኩባ ልጅ የሚሞቱ ሰዎች የደም እርዳታ ልገሳ እንዲሰጣሉ እና ጨርሻለሁ ብለው ብድግ ብለው ተነሱ። ታውቃለህ አሁን ያኔ ቁጭ ብለን የቀረሩ ኢትዮጵያኖች ክውን ያለው ደም እዚህ እንግዲህ አስብ፣ ዘመድ ኦፕሬሽን ሲደረግ ደም ስጡ ሲባል እኔ ደሜ እንደዚህ ነው ችግር አለ ኦፕሬሽን ነው ያሉ የሚለው ሰው ለኢትዮጵያ ህዝብ ደምን ለግስ ነው የተባለ። አሁን ቁጭ ያለ ኢትዮጵያ ውስጥ ያለው የፖለቲካ መዋቅር እዛም አለ አዮማ ይተማ የሚባል ተሰባሰቡ። እንግዲህ ክላስ ስላለን 12 ሰዓት አርጉልን አልናቸው። ተሰብስበን ሄድን 12 ሰዓት ልንሰጥ። በህይወቴ የደነገጥኩት የዛ ለመጀመሪያ ጊዜ ክሊኒኩ ተዘግተው ጠበቀ። እንዴት ነው ይሄ ነገር ሳቦታጅ አለ እንዴት ይዘጋል እኛ እንሰጣለን ስንል መልስ የሚሰጠን የለም። አበሻው ሲመጣ ሲሰለፍ ክላስ 2 ሰዓት ያለው አለ። እንዴት ነው በቃ ልጭንጩ መግሮምረው በዛ ሰልፋችን ይዘናል እዚህ በኋላ 2 ሰዓት ይላል። ምንድን ነው አለ ኩባዎቹ መልስ አይመልሱልንም። በኋላ ለካ እኛ ማታ ተሰብስበን የተነጋገር ነው ፕሬዚደንት ፊደል ካስትሮ ሰምተው ኢትዮጵያኖች አይደሉም እኔ ነኝ እንደምሰጠው ብለው ልክ እሳቸው ናቸው ያዘጉት። ከኔ ፊት ማንም አይሰጥም ብለው እኛ አላወቅንም። ተሰልፈን ቆመናል። ልክ 2 ሰዓት ሲሆን ከኋላ እየጨበጡ ይመጣሉ ወደፊት። እኔ ወደ የመጀመሪያዎቹ 20ዎቹ ውስጥ ነበር የተሰለፍኩት። መጡ፣ አይዟችሁ እኔ ነኝ ያዘጋሁት ሰምቻለሁ የተባባላችሁትን፣ ከእናንተ ፊት ግን እኔ ነኝ መጀመሪያ እንደምሰጠው ግንባር ቀደማሉ እና ወደ ክሊኒኩ ሲገቡ ለካ የኩባ ጠቅላላ ሚዲያው ምኑ ካሜራ ደቅነው እየጠበቀ ነው። ለካ እኛ አሰልፈን ስናጉረመርም እየሰሙን ነው። ገብተዋል። እሳቸው ልክ ደማቸውን ሲለግሱ በኩባ እንትን አለ። መጨረሻ ላይ የኩባ ደም ባንክ ሞላ፣ አቁሙ ተብሎ ነው ያቆመው። ገብተዋል። ይህንን ማን ይሰጣል? ገብተዋል። እና ይህ ትዝታ በህይወት የማረሳው ትልቁ የኩባ ትዝታ ነው።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta! Cuenta!
አስተያየቶቻችሁን ፌስቡክ ላይ አትቪ አማሃሪክ ላይ በተለይ አስቀድመን ባሰማናችሁ የኩባው የነጻነት መሪ ፊደል ካስትሮ ሞትን አስመልክቶ የእናንተን አስተያየት እስኪ ስጡን። ተከታዩ ዘገባችን ወደ ኢትዮጵያ ይወስደናል። በአማራ ክልል የተካሄደው የተቃውሞ እንቅስቃሴ በኋላ የመጀመሪያ የሆነው የካቢኔ ሹምሽር ህዝቡ ላነሳው ጥያቄ መልስ የሚሰጥ አይደለም ሲሉ የተቃዋሚ ፓርቲ አመራር አባላት ተችተዋል። ተቃውሞ የተንቀሳቀሰበት ዋናው የወልቃይት ጉዳይ መልስ ያልሰጠና ሌሎችንም የህዝብ ጥያቄዎች ያልመለሰ ግምገማ ተሐድሶ ፋይዳ የለውም ብለውታል። የክልሉ መንግስት በበኩሉ ሰዎች የመሰላቸውን አስተያየት መስጠት ይችላሉ፣ በእኛ በኩል ግን ክልሉ የህብረተሰቡን ችግር ለመፍታት ጥልቅ ተሐድሶ አድርጎ ሹምሽር አካሂዷል ብለዋል። ጽዮን ግርማ ዝርዝሩን ይዛለች።
በክልሉ ከተቀሰቀሰው ተቃውሞ በኋላ የአማራ ክልል ምክር ቤት ለሶስት ቀናት ያካሄደውን ጉባኤ ሲያጠናቅቅ የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸውና ምክትላቸው አቶ ብናልፍ አንዷለም ባሉበት እንዲቀጥሉ ሲወስን የ22 የካቢኔ አባላትን ሹመት አጽድቋል። ከዚህ ውስጥ 12 አዲስ ተሿሚዎች መሆናቸውን ማስታወቁም ይታወሳል። የክልሉ ቃል አቀባይ አቶ ንጉሱ ጥላሁን ለአሜሪካ ድምጽ ሲናገሩ ክልሉ ባለፉት 15 ዓመታት ያመጣውን ስኬት እንዳለ ሆኖ ለህብረተሰቡ ችግር ምንጭ ናቸው ያላቸውን ለይቶ አስቀምጧል ይላሉ።
ቅሬታዎች እና ችግሮች በተለይም ደግሞ ከመልካም አስተዳደርና ተገቢ አገልግሎት መስጠት አኳያ ያሉብን ችግሮች፣ የህዝብን አንገብጋቢ ችግሮች ከመፍታት አኳያ ያሉብን እጥረቶች ጥልቅ ናቸው። እነዚህም ደግሞ በዝርዝር ለይቶ መፍታት እጅግ አስፈላጊና ወቅታዊ ነው። በዚህም መሰረት ለህብረተሰቡ ቅርብ አገልግሎት ከመስጠት አኳያ በዚህም ችግሮችን ከመፍታት አኳያ መሰረታዊ ችግር የአመራር ችግር ነው። የክልል ግምገማ ስላለን አመራር ሊሰጥ የሚችል ክልሉን ስትራቴጂካዊ በሆነ ሁኔታ ሊመራ የሚችል የአመራር መዋቅር ማሻሻልና ስምሪት መስጠት አስፈላጊ ሆኖ በመገኘቱ ይሄ ሆኗል በክልላችን።
የመኢአድ ምክትል ፕሬዚዳንት አቶ ሙልጌታ አበበ ከሹምሽሩ ጋር ተያይዞ የተነሳውን ክልሉ አድርጌዋለሁ ያለውን ጥልቅ ተሐድሶ አንስተው ህብረተሰቡ ያነሳው ጥያቄ ሳይመልሱ ሰዎችን ቀያይር ያለው ተሐድሶ አድርጌያለሁ ማለት ምንም የማይጣጣም ተግባር ነው ይላሉ።
ህብረተሰቡ ያነሳው ጥያቄ አንዱ የአማራ ማንነት ጥያቄ ነው። የአማራ ማንነት ጥያቄ ግን የትግራይ ክልል ጉዳይ ነው ብለውን ያለፉት የትኛውን ጥያቄ ነው የሚመልሱት? እና አስደናቂ ነው በዚህ መልኩ ጥልቅ ታድሶ አይደለም ግልብ ታድሶ ራሱ ማድረግ አይችሉም። እንደው በጣም የሚያሳፍር ነገር ነው። ህዝቡ የሚፈልገው ጥልቅ ታድሶ ማለት ቢሆን እኮ ደስ ይለናል። እኛም ቢታደሱ እንደሚሉት ለህዝብ ቢሰሩና ለውጥ ማምጣት ቢችሉ ደስ ይለናል፣ ግን ማምጣት አይችሉም። የመልካም አስተዳደር እጦት ጥልቅ ታድሶ የሚባለው እንደው አንዱን ነገር እንኳን ብናነሳ ሰውየው የመልካም አስተዳደር እጦት አለ ተብሎ ከታመነ በሀገር አቀፍ በአማራ ክልል ብቻ አይደለም በሀገር አቀፍ በኢትዮጵያ ውስጥ የመልካም አስተዳደር እጦት አለ ተብሎ ከታመነበት መልካም አስተዳደርን እንዳይኖር ያደረገው አካል ማን ነው? ለፍርድ የቀረበ ማን ነው? የተጠየቀ በዚህ ጉዳይ ማን ነው? ይሄን አጥፍተሃል ተብሎ ለህዝብ ተጋልጦ የተሰጠ ማን ነው? እንደው እንደ ብአዴንን ተይውና እንደ ኢህአዴግ ራሱ ማን ነው ለዚህ ጉዳይ አንተ ይሄን አጥፍተሃል ስራ ተቆጥሮ ተሰጥቶህ አልሰራህም፣ ለህዝብ አላገለገልክም፣ ህዝብ መርጦህ ለህዝብ አልሰራህም፣ ህዝብ አስቀምጦህ ለህዝብ አልሰራህም ተብሎ ለህዝብ ቀርቶ ህዝብ ውሳኔ የወሰነበት ወይም ህዝብ እርምጃ የወሰደበት ወይ ህዝብ ምህረት ያደረገለት ማን ነው? እስካሁን በ25 ዓመት ጉዞ ይሄ ነገር የለም። ጥልቅ ታድሶ ይባላል። ከዛም በፊት ብዙ ጊዜ ታድሶ ስልጠናዎች ይባላሉ፣ የተለያዩ ነገሮች ይባላሉ። በፊት ለፊት ያጡትን በጓሮ በር ይዘውት ነው የምናገኘው። ከመድረክ ዞር ይደረጋሉ፣ መጋረጃ ጀርባ ሆነው ሲሰሩ ነው የምናይ። ይሄ ለውጥ ሊያመጣ አይችልም፣ ለራሱ ለኢህአዴግም ሊጠቅመው አይችልም።
የክልሉ መንግስት ቃል አቀባይ በበኩላቸው ክልሉ ህብረተሰቡ ያነሳቸውን ችግሮች በስፋት ገምግሞና ችግሮቹን አውቆ ለጥያቄዎቹ ምላሽ ለመስጠት ነው የአመራር ለውጥ የተደረገው ይላሉ።
አመራር ማሰማራት የአመራር ሁኔታን መፈተሽ ለውጥ አያመጣም ተብሎ ሊመጣ አይችልም ማለት ነው። አስተያየት መስጠት መብት ነው። ነገር ግን ደግሞ ለህብረተሰቡ የቀረበ የህብረተሰቡን ቅሬታ ሊፈታ የሚችል አመራር ማሰማራት እንዴት በምን መሰረት ለውጥ አያመጣም ተብሎ ሊገመገም አይችልም ማለት ነው።
በቅርቡ የተመረጡት የሰማያዊ ፓርቲ ፕሬዚዳንት አቶ የሸዋስ አሰፋ በበኩላቸው ሹምሽር የሚያመጣው ለውጥ የለም ይላሉ።
ስለዚህ
ጥያቄውን እየመለሱ አይደለም። በስልክ ለማምለጥ እየሞከሩ ነው፣ ለመስለቅ እየፈለጉ ነው። እና የፌዴራል መንግስቱ ግልባጭ ነው እዛ አማራ ክልል ላይ የተደረገው የተወሰኑ ሰዎችን ቦታ በማቀያየር ጥያቄ የመለሱ ለማስመሰል እየሰሩ ያሉበት ሁኔታ ነው የምናየው ማለት ነው።
አያይዘውም በክልሉ ለተነሱት ጥያቄዎች መልስ ሳይሰጥ ተሐድሶና ሹምሽር ማድረግ የሚያመጣው አንዳችም ለውጥ የለም ሲሉ ተነሱ ያላቸውን ጥያቄዎች ያስታውሳሉ። የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን በበኩላቸው የክልላቸው መንግስት በህዝቡ ለተነሱት ችግሮችና የመልካም አስተዳደር ጥያቄዎች መልስ የሚሰጥ የካቢኔ ለውጥ አድርጓል ብለዋል።
የስራ እድሉ በጣም ጠባብ ስለሆነ ዲፓርትመንት ይቀየርልን ብለው የጠየቁ 102 የጎንደር ዩኒቨርሲቲ ከሁለተኛ እስከ አራተኛ ዓመት ያሉ የእንስሳት ሕክምና ፋርማሲ ትምህርት ክፍል ተማሪዎች አርብ ህዳር 16 በኮማንድ ፖስቱ እዝ ስር መታሰራቸውንና እስካሁን አለመለቀቃቸውን ሁለት የዩኒቨርሲቲው ተማሪዎች ለአሜሪካ ድምጽ ገለጹ። አንድ የጎንደር ዩኒቨርሲቲ ተማሪ እና የእንስሳት ህክምና ተማሪዎች ህብረት አባል ለአሜሪካ ድምጽ እንደተናገረው የዩኒቨርሲቲው አስተዳደር የተማሪዎቹን ጥያቄ ተቀብሎ በጋራ ለመስራት በመነጋገር ላይ እንደነበረ ገልጾ የተማሪዎቹ አድማ ሀገሪቱ ካለችበት የአስቸኳይ ጊዜ አዋጅ ጋር ይቃረናል በሚል አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት በቁጥጥር ስር እንደዋላቸው ተናግሯል። በዚህ ጉዳይ ላይ የዩኒቨርሲቲውን ፕሬዚዳንት ለማግኘት ያደረግነው ጥረት አልተሳካም። ጽዮን ግርማ ዝርዝር አላት።
በጎንደር ዩኒቨርሲቲ ተማሪ እንደሆነ ስሙንና ማንነቱን ብንጠቅስ ለደህንነቱ እንደሚያሰጋው ገልጾ አይቻለሁ አውቃለሁ ያለውን ለመግለጽ ተስማምቶ ቃለ ምልልስ የሰጠን አንድ ተማሪ አርብ ዕለት በጎንደር ዩኒቨርሲቲ ውስጥ ተፈጥሯል ያለውን ለአሜሪካ ድምጽ ተናግሯል። የጎንደር ዩኒቨርሲቲ ከሁለተኛ እስከ አራተኛ ዓመት ያሉ የእንስሳት ሕክምና ፋርማሲ ትምህርት ክፍል ተማሪዎች ከእነርሱ ቀድመው የተመረቁ ተማሪዎች ስራ ማግኘት ስላልቻሉ የትምህርት ክፍላቸው እንዲቀየር መጠየቅ ከጀመሩ 3 ሳምንት እንዳለፋቸው ይኸው ተማሪ ይናገራል።
ዲፓርትመንት ሲቪል ሰርቪስ የማያውቃቸውም ትምህርት ሚኒስቴር የማያውቃቸውም ዝም ብሎ 2005 ላይ የተከፈተ ዲፓርትመንት ነው እና በዛ ጋር አምና የተመረቁት 44 ወይ 47 ተማሪዎች ከነኝ 4 ተማሪ ሰቃይ ተማሪ የሚባሉ እዚህ ቀርተዋል። የቀሩ ተማሪዎች ምንም ስራ አላገኘትም። ኢትዮጵያ ላይ ዞሩ ይዘን እስከ ናርክ የሚባለው ሰበታ የሚገኙ ላብራቶሪ ሄዶ ነበሩ፣ ግን ስራ ማግኘት አልቻሉትም ነበረ። በዛ ምክንያት ወደ ሁማን ፋርማሲ ሊቀየርልን ይገባል የምለው እንትን
በዩኒቨርሲቲ ውስጥ ጉዳዩን በቅርብ ስከታተል ነበር ያለው ይኸው ተማሪ የትምህርት ክፍሉ በዩኒቨርሲቲው ከተከፈተ ገና 5 ዓመቱ በመሆኑ ቀደም ሲል ከተመረቁት 50 የማይሞሉ ተማሪዎች ውስጥ ስራ ያገኙት 4 ብቻ ናቸው። ይህንን የተመለከቱ ትምህርታቸውን በመማር ላይ ያሉ ተማሪዎች ተመርቀን ስራ የማናገኝ ከሆነ ጊዜያችን ሊቃጠል አይገባም በሚል ላለፉት 3 ሳምንታት አድማ አድርገው ትምህርታቸውን አቁመዋል። ተማሪው እንደሚለው ትምህርታቸውን የሚቀጥሉበት መንገድ አማራጭ አቅርበዋል።
ሁማን ክሊኒካል ፋርማሲ ለ17 ኮርስ ወስደናል እና ወደ እሱ መቀየር አለብን በማለት ነው።
ተማሪዎቹ በዚህ አቋማቸው ጸንተው 17 ኮርስ ወስደንበታል ወዳሉት የሰው ሕክምና ፋርማሲስት የማይቀየሩ ከሆነ ለመማር ፈቃደኛ እንዳልሆኑ በመግለጽ እስከ አርብ ህዳር 17 ድረስ በተቃውሞ እንደቀጠሉ ይኸው ተማሪ ይናገራል።
ትምህርት መማር ከፈለጋችሁ ማጂ ጠዋት 2 ሰዓት ክላስ ተገኙና ተማሩ፣ አለበለዚያ እስከ 6 ሰዓት ግቢውን ለቃችሁ እንድትወጡ ክሊራንስ ተዘጋጅቶላችኋል፣ ግቢውን ለቃችሁ እንድትወጡ ተባሉ። ከዛም በኋላ ተማሪ እንዳለ 102 ተማሪዎች ማለት ነው ፋካልቲ ሄዱ። ሌሎች የቬተርና የሜዲሲን ፋካልቲ ማለት ነው። በዚያን ጊዜ ነው በሁለቱ አቅጣጫ ፌዴራል ፖሊሶች፣ የአማራ ልዩ ፖሊሶች እና የኮማንድ ፖስት አዛዦች የገቡባቸው በሁለት መኪና።
የጎንደር ዩኒቨርሲቲ የእንስሳት ሕክምና ተማሪዎች ህብረት አባል እንደሆነ የገለጸልን ሌላ ስሙንም ማንነቱንም እንዳንጠቅስ የጠየቀን አንድ ተማሪ ተማሪዎቹ ትምህርት ክፍሉ እውቅና የለውም፣ ከተመረቅንም በኋላ ስራ አናገኝም በሚል ለዩኒቨርሲቲው ያነሱት ጥያቄ በዩኒቨርሲቲው አስተዳደር ተቀባይነት ማግኘቱንና ነገር ግን ዩኒቨርሲቲው ዲፓርትመንቱን በሚገባ እንደሚያስተዋውቀው ተማሪዎቹም ከቀጣሪ ድርጅቶች ጋር እንደሚያገናኛቸው በመግለጽ እየተነጋገሩ ነበር ብሏል። የተማሪዎች ህብረት ሚኒስቴርም በጉዳዩ ላይ ጣልቃ ገብቶ ውይይት እያደረገ እንደነበር ጠቁሟል። ነገር ግን ተማሪዎቹ ከነርሱ ቀድመው የተመረቁት ተማሪዎች ያገኙት ስራ እንደሌለ በመግለጽ በዩኒቨርሲቲው ምላሽ እንዳልተደሰቱና ዲፓርትመንታቸው ተቀይሮ ወደ ሰው ሕክምና ፋርማሲ እንዲዞሩ እየጠየቁ እንደነበር፣ በመጨረሻም ካልተቀየርን አንማርም ብለው አድማ እንደነበር ተናግሯል። በዚህም መካከል የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት ጣልቃ ገብቶ ተማሪዎቹን እንዳሰራቸው ተናግሯል። ይህ ተማሪ እንደሚለው ከ105 ተማሪዎች ከእስር ያመለጡት በትምህርቱም ክፍል መቀጠል እንፈልጋለን ያሉ ሁለት ተማሪዎች ናቸው ብለዋል።
አድማጮች፣ የምሽቱ ዝግጅታችን በዚሁ ተጠናቋል። ዝግጅታችን በቴክኒክ ያቀነባበረው ሞክቢል ያበሮ ጋር በመሆን የምንሰናበተው ሄኖክ ሰማእግዜርና
መስታወት አረጋውንን። መልካም ምሽት።